Voice of America. የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አምሽታችኋል? የቅዳሜ ጥቅምት 27 2008 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታየ ነኝ። ካለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። ከዚያም ለጥያቄው መልስ ፕሮግራም ይከተላል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ናቸው ለጥያቄዎቻችሁ መልስ የሚሰጡት። በሁለተኛው የዝግጅታችን አጋማሽ ደግሞ መዝናኛችሁ የሙዚቃ ቃና ይቀርብና 4 ሰዓት ሊሆን ሲል ማጠቃለያ ዜናዎች አሰምተን እንሰናበታለን። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት። አሁን ያለም ዜና።
እንደምን አምሽታችኋል? ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ሴራሊዮን ከኢቦላ ቫይረስ ነጻ መሆኗን የዓለም የጤና ድርጅት ዛሬ ይፋ አደረገ። በሀገሪቱ በቫይረሱ የተጠቃ አዲስ በሽተኛ ላለፉት 42 ቀናት አለመገኘቱንም አስታውቋል። ባለፉት በርካታ ዓመታት በኢቦላ ቫይረስ 4000 ግድም ዜጎቿን ያጣችው የምዕራብ አፍሪካዊቱ ሀገር የዛሬውን መግለጫ በጉጉት ስትጠብቅ ቆይታለች። በሴራሊዮን መንግሥት ውስጥ የብሔራዊ መግለጫዎች አስተባባሪው አብዱላ ቤሬቴ ሲናገሩ ዕለቱን ለማክበር በመላ ሀገሪቱ ዝግጅቶች እየተካሄዱ ነው ብለዋል። ዛሬ ከሚታሰቡት የኢቦላ ሰለባዎች መካከልም በርካታ የሀገሪቱ ምርጥ ሐኪሞች ይገኙበታል ሲሉ ባለሥልጣኑ አስረድተዋል። የሶማሊያ ባለሥልጣናት በኬንያ የሚገኙ ከ300,000 በላይ ስደተኞች በቀጣዮቹ 4 ዓመታት ጊዜ ውስጥ ወደ ሀገራቸው ይመለሳሉ ብለን እንጠብቃለን ይላሉ። እስካሁን የተመለሱት ሶማሊያውያን 5,500 ብቻ መሆናቸውንና እስከያዝነው የአውሮፓውያኑ ዓመት ማብቂያ አሃዙ ወደ 12,000 ከፍ እንደሚል እንጠብቃለን ሲሉም ባለሥልጣናቱ አስረድተዋል። በመጪው ዓመት 75,000 እስከ 2019 ዓ ም ድረስ ደግሞ 320,000 የሚሆኑት በሙሉ ለመመለስ ለ 320,000 የሚሆኑትን በሙሉ ለመመለስ ማቀዳቸውንም ተናግረዋል። ይህ መግለጫ የተሰጠው የሶማሊያው ጠቅላይ ሚኒስትር ኦማር አብዲራሺድ ሼርማርኬ ትላንት አርብ በኬንያ የስደተኞቹን ካምፖች ከጎበኙ በኋላ ነው። ከእርሳቸው በፊት የነበሩት ጠቅላይ ሚኒስትር አብዲወሊ ሼክ አህመድም ካምፖቹን ከአንድ ዓመት በፊት ጎብኝተው እንደነበር ይታወሳል። ይህ ጉብኝት የሚያሳየው የሶማሊያ መንግሥት የተራዘመው የዜጎቹ የስደት ኑሮ እንደሚያሳስበው ነው ሲሉ ሸርማርኬ ተናግረዋል። አብዛኞቹ ሶማሌዎች የተሰደዱት ከ25 ዓመታት በፊት መሆኑ ይታወቃል። ዩናይትድ ስቴትስ፣ ብሪታንያና ሌሎች አገሮች ባለፈው ሳምንት አደጋ ስለደረሰበት የሩሲያ አውሮፕላን ከካይሮ ጋር መረጃ አልተለዋወጡም ሲሉ የግብፁ ውጭ ጉዳይ ሚኒስትር ሳሜ ሹክሪ ወቀሱ። ሹክሪ ዛሬ ካይሮ ውስጥ ለጋዜጠኞች ሲናገሩ ባዕዳን የጸጥታ ጥበቃ መስሪያ ቤቶች አውሮፕላኑ የወደቀው በውስጡ ቦምብ ፈንድቶ ሊሆን ይችላል ቢሉም እስካሁን መረጃው ለግብፅ የደህንነት አገልግሎት አልተሰጠም ሲሉ አማረዋል። ግብፅ ምዕራባውያኑ የተጠቀሙበትን የቴክኒክ መረጃ ለካይሮ ታካፍላለች ብላ ትጠብቃለች ሲሉም ሹክሪ አስረድተዋል። ከአውሮፕላኑ ስብርባሪ ጋር የተገኘው መረጃ ሰብሳቢ ሳጥን 224 ተሳፋሪዎቹ በሙሉ ያለቁበትን የአውሮፕላን አደጋ ያደረሰው የቦምብ ፍንዳታ ነው ሲል የፈረንሳይ መገናኛ ብዙሃን ዘግቧል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ በከፊል ለምትቆጣጠራት ካሽሚር የ12 ቢሊዮን ዶላር የኢኮኖሚ እርዳታ ለመስጠት ማቀዳቸውን ይፋ አደረጉ። ጠቅላይ ሚኒስትሩ ይህን ከፍተኛ የገንዘብ እርዳታ ለመስጠት ቃል የገቡት ዛሬ ሽሪናጋርን በጎበኙበት ወቅት ነው። የግዛቲቱ ዋና ከተማ በህንዱ ጠቅላይ ሚኒስትር ጉብኝት ወቅት የተቃውሞ ሰልፎችን ለመከላከል ከፍተኛ የጸጥታ ቁጥጥር ተደርጎባት ውላለች። ካሽሚርን ወደ ቀድሞ ዝናዋ ለመመለስ እንዲሁም አዲስና ጠንካራ ሆና እንድትወጣ እፈልጋለሁ ሲሉ የህንዱ መሪ በጉብኝታቸው ወቅት ተናግረዋል። ካሽሚር የራሷን ዕድል በራሷ ለመወሰን የተገባላት ቃል ሲጠበቅ እንጂ የምጣኔ ሀብት እርዳታ ብቻውን መጻኢ ዕድሏን አይወስንም ሲሉ ተቃዋሚዎች አስገንዝበዋል። በመጨረሻም አንድ የቀድሞ የሩሲያ ፕሬዝደንት ቭላዲሚር ፑቲን ረዳት እዚህ ዋሽንግተን ዲሲ ሆቴል ክፍላቸው ውስጥ ሞተው ተገኙ። ሟቹ የ57 ዓመት ዕድሜ ያላቸው ሚሃኤል ሌሲን መሆናቸውን በዋሽንግተን የሩሲያ ኤምባሲ ትላንት አረጋግጧል። ሌሲን እንደ አውሮፓውያን ዘመን አቆጣጠር ከ1999 እስከ 2004 ዓመተ ምህረት የፕሬስ ሚኒስትር፣ ከ2004 እስከ 2009 ዓመተ ምህረት ደግሞ የፕሬዝደንቱ የመገናኛ ብዙሃን አማካሪ ሆነው ሰርተዋል። ራሽያ ቱዴ የተባለውንና በእርሳቸው መቋቋሙ የሚነገርለት የሚዲያ ድርጅት ሚሃኤል ሌሲን የሞቱት በልብ ድካም ምክንያት ነው ሲል ዘግቧል። ራሽያ ቱዴ በእንግሊዝኛ ቋንቋ የሚዘጋጅ ሲሆን በመንግስቱ ይደገፋል። ዜናው አበቃ።
የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ለጥያቄው መልስ እንግዳ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም፣ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው።
የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም፣ በቅድሚያ በአሜሪካ ድምፅ ራዲዮ ላይ የአድማጮችን ጥያቄ ለመመለስ ስለቀረቡ አመሰግናለሁ። ከተባበሩት መንግስታት ድርጅት ጉባኤ መልስም መስሪያ ቤታችንን ቆም ብለው በጎበኙበት ወቅት ሊተባበሩን ቃል ገብተውልን ነበር። በቃሎ ስለተገኙ በድጋሚ አመሰግናለሁ።
እኔም አመሰግናለሁ ትዝታ። ያኔ አጋጣሚ በቂ ጊዜ አልነበረም። ማታ ነው የገባ ነው። በማግስቱ ደግሞ አገር ቤት አስቸኳይ ስራ ስለነበር መመለስ ስለነበረብን መቼም በቂ ጊዜ እንኳን አልነበረም። ግን እኔም ደስ ብሎኛል ስለ ጎበኘዋችሁ።
እሺ።
እና ያኔ በገባሁት ቃል መሰረት ደግሞ ያው እንግዲህ ከአድማጮቻችሁ የሚነሱትን ጥያቄዎች እንግዲህ ለመመለስ ዝግጁ ነኝ እና በጣም ነው የማመሰግነው ለዚህ እድል።
እግዚአብሔር ይስጥልን። እንግዲህ ዝግጅታችን ላይ እንዲቀርቡ መንደርደሪያ የሆነን ቀደም ብሎ በነሐሴ ወር የሰጡን ያልተጠበቀ ቃለ ምልልስ ነው። ያን ተከትሎ አድማጮች በርካታ በድምፅና በኢሜይል የላኩልንን ጥያቄዎች ይዣለሁ። ግን እስቲ በወቅታዊ ጥያቄ ልጀምር። ሰሞኑን እንደሚያውቁት የሩሲያ አውሮፕላን ግብጽ ውስጥ ያፈነዱት አሸባሪዎች ናቸው። በተለይም አይሰስ ራሱን እስላማዊ መንግስት የሚለው ሳይሆን እንዳልቀረ የአሜሪካና የዩናይትድ ስቴትስ ስለላ መረጃዎች አመልክተዋል። እንግዲህ ክስተቱ በአፍሪቃ ቀንድ አገሮች አካባቢ እንደመሆኑ መጠን ኢትዮጵያ ለእንዲህ አይነቱ አደጋ ምን ዝግጅት አድርጋለች? በዚህ ብንጀምር።
አዎ፣ በመጀመሪያ ከሻርም አልሼክ ተነስቶ ወደ ራሻ ሲበር የነበረው አይሮፕላን የደረሰበት አደጋ አሁንም የተረጋገጠ አይደለም። አንዳንዶች ትዝታ እንዳልሽው እንግዲህ ቦምብ ውስጡ አይሲስ እንትን ብለው ተክለው በዛ ምክንያት ነው የፈነዳው የሚሉ አሉ። እንዲያውም አይሲስ ራሱ ደግሞ በሚሳይል መታሁት የሚልም ነበረ። ነገር ግን ከነበረው ርቀት ወደ 30,000 ጫማ ሄዶ ስለነበር ያን ርቀት ሊመታ የሚችል ነገር እንደሌላቸው ተረጋግጧል። ስለዚህ በዛ እንዳልሆነ፣ ነገር ግን ቦምብ ውስጡ ከአይሲስ እንግዲህ ሊኖር እንደሚችል እንደ ጥርጣሬ ነው አሁንም። ሌላው ግን በራሱም ሜካኒካል ችግር ምክንያት በአየር ላይ እንደዚሁ ፈንድቶ ሊሆን ይችላል። ምክንያቱም አየር ላይ ነው የተሰባበረው፣ መሬት ከነካ በኋላ አይደለም የተሰባበረው የሚል ስላለ ፍንዳታው አየር ላይ እንደሆነ ታውቋል። ግን አየር ላይ በመካኒካልም በሌላ ችግርም ሊሆን ይችላል። ፕላስ አይሲስም ጠምዶበት ሊሆን ይችላል ቦምብ። በእኛ በኩል እንግዲህ ለዚህ ያለው ዝግጅት ምንድን ነው? እንደሚታወቀው የሀገራችን የሴኩሪቲ ስርዓት ጠንካራ ነው። እኛ ለሀገራችን ብቻ ሳይሆን ለጎረቤት ሀገሮችም እንደዚሁ ከፍተኛ ድጋፍ ነው የምናደርገው። የሴኪሪቲ ስርዓታችን ጥንካሬ ብቻ ሳይሆን ግን በህዝቡም የተደገፈ ነው። ህዝቡ ይተባበራል በየአካባቢው ማለት ነው። ሰላሙን እንዲያደፈርስበት ማንም ኃይል አይፈቅድም ህዝባችን። ስለዚህ የህዝቡና የሴኪሪቲ ሲስተሙ ቅንጅት ነው የበለጠ ለውጥ ሊያመጣ የሚችለውና በዛ ላይ ተማምነን ከቀጠልን ከህዝቡ የሚሰወር ነገር ስለሌለ የተሻለ ዝግጅት አለ ብሎ መናገር ይቻላል። አንዱ የራሱ የሴኩሪቲ ስርዓቱ ተነካሪ ነው። ሁለተኛው ደግሞ ህዝባዊ ድጋፍ መኖሩ ነው። ሰላሙን ይፈልጋል። ሁሉም ያየዋል እኮ የሲሪያን ጉዳይ ይከታተለዋል ህዝባችን። የኢራቅን ጉዳይ ይከታተለዋል። የሊቢያን ጉዳይ ይከታተለዋል። የየመንን ጉዳይ ይከታተለዋል። እነዚህ ሀገሮች እንግዲህ ሀገር ነበሩ
ነገር አይደሉም። እርግጥ ነው ዶክተር ቴድሮስ ኢትዮጵያ በሶማሊያ ውስጥ ወታደሮች አሉ፣ ደቡብ ሱዳን ውስጥ ሰላም ጠባቂዎች አሉ። አሁን ደግሞ የደቡብ ሱዳን መንግስትና የተቃዋሚዎችን ጥል እየሸመገለች ነው በኢጋድ አማካይነት። የኢትዮጵያን ጸጥታ ማስከበር በተመለከተ ግን ብዙ ጊዜ ተቃዋሚዎች የሚተቹት ምንድን ነው? አገር ውስጥ ባለው ህዝብ መብት የተለወጠ ነው የሚሉት። መንግስት አገር ውስጥ መብት እየረገጠ ለውጭው ዓለም ለይስሙላ የሚሆን አካባቢውን የማስከበር ሁኔታ አለ ነው የሚሉት። ለዚህ ምን መልስ አለዎት?
እንግዲህ ህዝቡ የሚተባበረው መብቱ ስለተረገጠ አይደለም፣ ሰላሙን እና እድገቱን ስለሚፈልግ ነው። የህዝቡን መብት ረግጦ ደግሞ ለውጭ ድጋፍ ማድረግ የሚቻልም አይሆንም። ምክንያቱም መንግስት ለሌላው ለጎረቤትም ሀገር ኦር ቢዮንድ የሚያደርገው ድጋፍ ከህዝቡ የመነጨ ነው። የህዝቡ ድጋፍ ቢኖር ነው።
የህዝቡ ድጋፍ በምንድን ነው የሚገለጠው?
የህዝቡ ድጋፍ ቅድም እንዳልኩት አሁን ከሴኩሪቲ አንጻር በየአካባቢው ሰላሙን ስለሚፈልግ ከኛ የጸጥታ ኃይሎች ጋር ተባብሮ ይሰራል። የሆነ ለየት ያለ ነገር ለሀገር አደጋ ሊሆን የሚችል ነገር ካለ ወዲያው ይናገራል። አንዱ ይሄ ነው። ሁለተኛው ደግሞ የጸጥታው ጉዳይ ብቻ ሳይሆን ለልማቱም ቢሆን ህዝቡ እየሰራ ያለው ነገር ነው ለውጥ እያመጣ ያለው። ባይዘወይ ለልማቱ ሀገራችን በ11% እድገት በየአመቱ እያመጣች ነው እየተባለ ነው። በጣም ፈጣን የሚባለው እድገት የሀገራችን ነው፣ የኢትዮጵያ ነው። ከዓለምም ቢሆን 11% ነው። ኦፍኮርስ IMF ወደ 8.5% ብሏል። 8.5% በጣም ከፍተኛ ነው። ምክንያቱም ብዙ የአውሮፓ ሀገሮች ኔጌቲቭ ነው እድገታቸው። አሜሪካውም ባለፈው የተወሰነ 2% ምናምን እድገት አግኝታ በጣም ከፍተኛ ነው የሚል ነው ያስቀመጡት። ስለዚህ 8.5% ራሱ ትልቅ ነው። ይሄ ደግሞ በህዝቡ ብርታት ነው የሚመጣው። ህዝቡ ለልማቱ እየሰራ ነው። ሰው የህዝቡ ድጋፍ የሚገለጸው አንዱ ቅድም እንዳልኩት ከሴኩሪቲው አንጻር ያገባኛል፣ ሰላም እንፈልጋለሁ ብሎ ከጸጥታ ኃይላት ጋር ይተባበራል። ሁለታል አሁን ጎረቤት ሀገር እንደፈለጉ ሸባብ ይፈነጫሉ፣ እኛ ጋር አይፈነጩም።
አሁን ልማትን የኢኮኖሚ እድገትን አንስተዋል እና እንደውም ከአድማጮች በርካታ ጥያቄ ደርሰውናል። የአድማጮችን ጥያቄ ከማሰማቴ በፊት አሁን በኤልኒኖ ምክንያት ነው ተብሎ ከ800 ሚሊዮን በላይ ኢትዮጵያውያን ተርበዋል። አሁን ሰሞኑን ኦቻ የተባበሩት መንግስታት የሰብአዊ አገልግሎት ድርጅት ያወጣው 250,000 ህጻናት በሆስፒታል ውስጥ ቴራፒውቲክ ፊዲንግ እርሶ በቅድሚያ ሐኪም ኖት ያውቃሉ እየተሰጣቸው የተመጣጠነ ምግብ ያጡና በረሃብ የሚሰቃዩ ህጻናትን እየመገቡ እንደሆነ ነው የሚገልጸውና የኢኮኖሚ እድገቱ የኢትዮጵያ መንግስት ደጋግሞ የሚጠቅሰው ባለ 2 አሃዝ የኢኮኖሚ እድገት እንዳለ ሆኖ አሁንም ደግሞ ኢትዮጵያውያን እየተራቡ ነው የሚሉ አሉ። እንደውም እኔ ከምሻማ የአድማጮችን ጥያቄ ላሰማሁት።
ሄሎ ቪዎች እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አዳንም አንደኛ ሰሞኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አዲስ አበባ ለተሰበሰቡ ለዲያስፖራ አባላት ጥያቄ ቀርቦላቸው ስለ ረሃቡ ስለ ኢትዮጵያ ረሃብ ጥያቄ ቀርቦላቸው ነበረ። እሳቸውም ሲመልሱ ራሳችንን በምግብ ችለናል፣ አንድም የተራበ ሰው የለም ብለው ነበረ። ዛሬ ደግሞ በእናንተ ፕሮግራም የሰማሁት ነገር ከ4 ሚሊዮን ህዝብ በላይ የምግብ እርዳታ እንደሚያስፈልግ ለእርዳታ ሰጪ ድርጅቶች ጥሪ መደረጉን ሰማሁ። ታዲያ ይህ ነገር የመንግስትን ታማኝነትና የአመራር ብቃት ጥያቄ ውስጥ አይከተውም ይላሉ ዶክተር?
ይሄ አንድ ነው። ሌላ ደግሞ ከዛው ከኢትዮጵያ ውስጥ ጥያቄ ላኩልናሉ፣ እሱንም ማሰማልኝ።
የአሜሪካ ሬዲዮ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? የዘወትር አዝናጫችሁ በአማራ ክልል በዋግኽምራ ሰቆጣ ዞን ገብረስላሴ ጌታሁን እባላለሁኝ። በዋግኽምራ ሰቆጣ ድርቅ አለ። በዘንድሮ ክረምት ምንም ስላልዘነበ ድርቅ ነው። ህዝቡ በየመንገዱ እየሄድን እንሞታለን እያለ ስለሆነ በዚህ በውጭ ጉዳይ ሚኒስተሩ በጠየቃችሁት በቃለ ምልልሱ መሳተፍ እፈልጋለሁኝ። ሌላም የትራንስፖርት ኃይለኛ ችግር አለ። በድርቅ ምክንያት ሰው ወደ ፈለገም ሄዶ ወደ ቤተሰብ ወደ ተሻለ ሀገር እንዳይሄድ ምንም አይነት ትራንስፖርት ስለሌለ በጣም ችግር ላይ ነው እና በዚህ መሳተፍ እፈልጋለሁኝ። አመሰግናለሁ። ገብረ ስላሴ ጌታሁን ከሰቆጣ።
ጤና ይስጥልኝ የቪኦኤ ፕሮግራም አዘጋጆች። እኔ ዶክተር በላይ ሀብተ ኢየሱስ ፍርድ አባጀግና ከዚህ ከዋሽንግተን ዲሲ የሚቀጥለውን ጥያቄ ለማቅረብ ፈልጋለሁ። የኢትዮጵያ ጉዳይ ባለፈው 40 ዓመታት በድርቅ በረሀብ በመታረዝ ከዛ በኋላ ደግሞ እርስ በርስ በመጫረስ ያሳለፍነው ጊዜ የሁላችንም ትዝታ ነው። አሁን ደግሞ ከ40 ዓመት በኋላ እንደገና ረሀብ መጥቷል። ወደ 4.5 ሚሊዮን ህዝብ ተርቧል ተብሏል። እና ይሄ ጉዳይ መቼ ነው የሚለወጠው?
እንግዲህ ዶክተር ቴድሮስ እነኚህ ጥያቄዎች የተላኩት ቀደም ብሎ በመስከረም ወር እኔና እርሶ በፕሮግራሙ ሊቀርቡ በነበረ ጊዜ ነው። አሁን የኢትዮጵያ ረሀብተኞች ቁጥር ከ8 ሚሊዮን በላይ እንደሆነ ነው የሚነገረው። ቀደም ብዬ እንዳልኩት 250,000 ህጻናት አስቸኳይ የምግብ እርዳታን እየተሰጣቸው ባለበት ሁኔታ ነው። እና የት የት እንደሆነ ረሃቡ ደግሞ የአገር ውስጥ መገናኛ ብዙሀን ስለማይዘግቡበት የት የት እንደሆነ ምን አይነት እርዳታ እየተሰጠ እንደሆነ ቢገልጹልን።
በጣም ነው የማመሰግነው ትዝታ። ባይዘው የአገር ውስጥ ሚዲያ አልዘገበም የሚባለው እየዘገበ ነው። የአገር ውስጥ ሚዲያም ይዘግባል። 8.2 ሚሊዮን ወገኖች እርዳታ እንደሚፈልጉ አስቀምጧል። ያ ብቻ ሳይሆን ለእርዳታ ሰጪዎችም እንደዚሁ 8.2 ሚሊዮን ኢትዮጵያውያን ድጋፍ እንደሚፈልጉም አስቀምጠናል። አንዱ ሊሰመርበት የሚገባው ነገር ምንድን ነው? አሁን ባለንበት ሁኔታ በዚህ መንግስት ማለቴ ነው፣ ግልጽነት አለ። አንደብቅም፣ አይደበቅም። ገመና ካለ መውጣት መቻል አለብን። በግልጽ መናገርም አለብን። ምክንያቱም በግልጽ የምንናገረው ከውጭ ካሉ ደጋፊዎች የውጭ መንግስታት ድጋፍ ለማግኘት ሳይሆን ህዝባችንም ራሱ አውቆ ህዝቡ ራሱ ችግሩን ራሱ ሊፈታው ይችላል ከሚል ነው። ከህዝቡም መደበቅ ያለበት ነገር በፍጹም መኖር የለበትም ከሚል ነው። ስለዚህ ይሄን ማስመሩ እኔ ጥሩ ነው የሚል እምነት ነው ያለኝ። ከዛ ወደ ድርቁ ሲሄድ ድርቁ ከሰውም ከመንግስትም አቅም በላይ ነው። በ2 እና 3-7 ዓመታት ኤልኒኖ የሚባል ክስተት ይከሰታል። ኤልኒኖ ኢኳቶሪያል አካባቢ ፓሲፊክ ኦሽን ባህር የሚሞቅበት ጊዜ ነው። ውቅያኖስ የሚሞቅበት ጊዜ ነው። በሚሞቅበት ጊዜ በዓለማችን የአየር ጸባይ ላይ ለውጥ ያመጣል። ስለዚህ ከ2 እስከ 7 ዓመት የሚጠበቅ ነው። ይሄ አስቀድሞ የመተንበይ አሰራር ስላለን ኤርሊ ዋርኒንግ ሲስተም እንደሚሉት ፈረንጆቹ ሊከሰት ይችላል ብለን የገመትነው ነው። ወዲያው እንዲያውም ይሄ ነገር ክስተት እንደሚፈጠር መንግስት ካወቀ በኋላ እርምጃ መውሰድ ነው የጀመረው። ድርቁ ሊያስከትል የሚችለውን ጉዳት ለመከላከል ከነበረው የራሱ ምግብ ክምችት ወደ 50,000 ሜትሪክ ቶን ስንዴና 50,000 ሜትሪክ ቶን በቆሎ ወዲያው ነው ማከፋፈል የጀመረው። ስለዚህ ድርቅ ይኖራል። የሚገርምሽ ትዝታ፣ አሜሪካ ነው የምትኖሩት፣ የምታውቁት ነው። ካሊፎርኒያ ደርቋል። ዋናው ነገር የአሜሪካ መንግስት ግን ካሊፎርኒያ ድርቅ ሲያጋጥም ለአርሶ አደሮቹ ወዲያው ድጋፍ ሰጠ። ኢትዮጵያ ጋር ደግሞ ሶማሊያ፣ አፋር፣ ምስራቅ ትግራይ፣ አንዳንድ ኦሮሚያ አካባቢዎች፣ አንዳንድ የአማራ አካባቢዎች ድርቅ ሲያጋጥም ቅድም እንዳልኩት 50,000 ቶን በቆሎ እና 50,000 ሜትሪክ ቶን ስንዴ ወዲያው ማከፋፈል ጀመረ። ዋናው ነገር ግን መንግስት ለዛ ዝግጁ ሆኖ ህዝቡን ወዲያው እርዳታ ይሰጣል ማንንም ሳይጠብቅ። 4 ሚሊዮን ድጋፍ የሚፈልግ ህዝብ አለን ስንል የመጣ ድጋፍ የለም። 8 ሚሊዮንም ሲባል አሁን የተወሰነ መምጣት ጀምሯል፣ ግን ያን ያህል ግባም ይባል አይደለም። ነገር ግን በመንግስት በኩል ስንዴም በቆሎም ካለው ከሀገር ውስጥ ክምችት ያ ብቻ ሳይሆን ከውጭም በመግዛት በማከፋፈል ላይ ነው። ስለዚህ አሁን ያለው በህዝቡ ላይ የደረሰ ችግር የለም፣ በእንስሳት ላይ የደረሰ ችግር አለ። ውጭውን አልጠበቅንም፣ በራሳችን ነው የሰራ ነው። ይሄ ነው መታየትም ያለበት እና ድርቁ ፕሮፐርሊ ማኔጅድ ሆኗል ሚል እምነት ነው ያለኝ።
ሁለት ነገር ነው ዶክተር ቴዎድሮስ ከተቺዎች የሚቀርበው። እንግዲህ እርስዎም ራስዎ እንዳሉት ከሁለት ከሰባት ዓመት ድርቅ ተከታትሎ የሚመጣ ነው የሚጠበቅ ነው እና እንደ መንግስት ደግሞ ዝግጅት እንደሚያስፈልግ ነው። ሌላው ኢህአደግ ከ24 ዓመታት በፊት ስልጣን ሲይዝ ጠቅላይ ሚኒስትር መለስ ዜናዊ በቀን 3 የሚበላ ህብረተሰብ ነው የምንፈጥረው ብለዋል። አሁን 8 ሚሊዮን በላይ የሚሆን ሰው በኢትዮጵያ የምግብ እጥረት እየተባለ ነው የሚነገረው እና የምግብ እጥረት ማለት ሰዎች ተርበዋል። በቀን ስንቴ ነው የሚበሉት? በቀን አንዴ ነው? 3 ነው? 2 ነው? ወይስ በሳምንት አንዴ ነው የሚበሉት የሚለውን ሁሉ ጥያቄ ውስጥ ያስገባልና እንዴት ይህንን መከላከል አልተቻለም? ድርቅም ቢኖር እንዴት መከላከል አልተቻለም የሚሉ ተቺዎች አሉ።
እዚህ ላይ ምንድን ነው 3 ጊዜ መብላት መለስ ያለው ነገር ነበር። አሁን ዋናው ጥያቄ 8 ሚሊዮን ከስንት ነው ነው? የዛሬ 25 ዓመት እንግዲህ ደብል አድርገናል ፖፑሌሽን። አሁን 8 ሚሊዮን ከ96 ሚሊዮን መሆኑ ነው። ከ96 ሚሊዮን 8 ሚሊዮን ስንት ነው የሚሆነው? 88 ሚሊዮን ይዞ ኦኬ። ስለዚህ የህዝብ እድገቱን ግምት ውስጥ ማስገባቱ ጥሩ ነው። ምክንያቱም ፕሮፖርሽኑ መጠኑ አልጨመረም፣ ቀነሰ እንጂ።
እንደው ተጨባጭ ጥያቄ ልጠይቆት፣ ድርቁን በተመለከተ በጣም ብዙ ከብቶች በኦጋዴን ክልል፣ በሶማሌ ውስጥ፣ በአፋር አካባቢ እንዲሁም ደቡብ ምስራቅ ኦሮሚያ ብዙ ከብቶች እንደሞቱ ይታወቃል። እስካሁን የሞተ ሰው አለ ወይ ከምግብ እጦት ኢትዮጵያ ውስጥ?
የሞተ ሰው የለም፣ የሞተ ከብት አለ። አንዱ ሪሊ እንደ ውጤትን መታየት ካለበት እያንዳንዱ ህይወት በጣም ክቡር ነው። ኢትዮጵያዊነት ክብረት ነው። ስለዚህ እሱን ነው ያደረግነው። የሚሰጠው ድጋፍ የህዝባችንን ህይወት ማዳን መቻል አለበት። የእንስሳት ከሆኑ ሊተኩ ይችላሉ፣ እነሱንም ማዳን ከቻልን ጥሩ ነው። ቀጣይ ማድረግ ካለብን ምንድን ነው? የእንስሳትን ህይወትን መጠበቅ አለብን።
ካለፉት አመታት ጋራ ሲነጻጸር እርምጃዎች ቢታዩም አሁን ለምሳሌ ከመንግስት ካዝና ወጥቶ የተሰጠ ብር አንድ መንግስት ሊያደርገው የሚጠበቅ እንደሆነ አርጎ ነው እንግዲህ ተቃዋሚዎች የሚያወጡ። ኢህአዴግ ደግሞ ስልጣን ከያዘ ይሄውና አሁን ወደ 25 ዓመት ሊጠጋው ነው። በዛ ምክንያት ነው ቀደም ብሎም እርሶ ወደ አነሱት ነጥብ ልውሰዶት፣ ወደዚህ ወደ ምርምር ማዕከልና የፐብሊክ ሰርቪስ የተባለው ስላወጡት ጥናት ጥያቄ ላቅርብሎት። ይሄ እንግዲህ የፖሊሲ ጥናትና ምርምር ማዕከል፣ ፐብሊክ ሰርቪስ እና የሰው ሀብት ሚኒስቴር አቀረቡት የተባለው ጥናት ውጤቱ በአማራ፣ በትግራይ፣ በኦሮሚያ፣ በደቡብ የተንሰራፋ የሙስናና የወገንተኝነት የባለስልጣናት ማናለብኝ፣ የትምህርት ብቃት የሌላቸው ሰራተኞች በሀገሪቱ ላይ እያደረሱ ስላሉት ከባድ ችግሮች ነው በጠቅላይ ሚኒስትሩ በተመራ የሹማምንት ጉባኤ ላይ የተነገረው። ያው የኢትዮጵያ ቴሌቪዥን ካወጣው የተቀነጨበውን ነው በየድረ ገጹ የምናየው። እና ይህን ምርመራ አንዳንዶች ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህወሀት አሻንጉሊት እንዳልሆኑ በማሳየት አገሪቱን ከሙስና ነጻ ለማድረግ የመሪነት ችሎታ ያሳዩበት ነው ይላሉ። ሌሎች ደግሞ ከምርጫ በኋላ የሚደረግ የተለመደ የኢህአዴግ ድራማ ነው፣ በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አስተዳደር ዘመንም ከሙስና የተነሳ በሰበስን ተብሎ አልተነገረም ወይም ምን ተሻሻለ የሚሉ ሰዎች አሉና የእርሱ አመለካከት ምንድን ነው? እዚህ ጥናቱ ላይ እንደው አጠር አድርገው ቢገልጹልኝ።
ጥናቱ ለእኔ አዲስ ነገር መስሎ አልተሰማኝም። ያልተሰማኝ ምክንያት ምንድን ነው? ኢህአዴግ የሚያምነው ችግራችን የውስጥ ነው። የውስጥ ችግር ከገነገነ ያው አደጋው የሚወሰነው ከውስጥ ችግር ነው ብሎ ያምናል። አሁን ጠቅላይ ሚኒስትራችንም ያሉት ሌሎችም ያሉት ብናየው የውስጥ ችግር ለሀገራችን አደጋ ነው የሚል ነው። የተለየ ነገር ነው ያላየሁም።
የውስጥ ችግር፣ የውስጥ የአሰራር ችግር፣ የሙስናው፣ የቢሮክራሲው እንዲህ አይነት ማለት
ነው። እሱ ነው። ስለዚህ የሙስና ችግር አገራችን ውስጥ ካለ አለ ካንሰር ነው ብሎ መንግስታችንም ያምናል፣ ድርጅታችንም ያምናል፣ ጠቅላይ ሚኒስትራችንም ያሉት እሱ ነው። ሙስና አገራችንን ሊበትን ይችላል።
ምን እርምጃ ይወስዳል መንግስት?
ይሄ ነው።
ምን እርምጃ ይወስዳል መንግስት ይህንን ካንሰር ነቅሎ ለማውጣት? ምንም የተሻሻለ ነገር የለም ባሰበት እንጂ የሚሉ ሰዎችን በምን ማሳመን ይቻላል? አሁን ኢህአዴግ እርምጃ እንደሚወስድ
በኢህአዴግ በኩል እርምጃ ሲወሰድ ነበር። አንደኛ ከዚህ በፊትም ጀምሮ ሲሰራ የነበረው ምንድን ነው? ሁለት ነገሮች ናቸው። አንዱ ፖለቲካል ነው። ስለዚህ የአመራሩን እና ከዛ በታችም ያለውን አመለካከት በማሻሻል ኮራፕሽን አደጋ ሊበትናት ስለሚችል ሁላችንም ይሄን ለማሻሻል መስራት እናለብን። ሁለተኛው ጉዳይ ምንድን ነው? መፍትሄው ፖለቲካል ነው። የፖለቲካል ሊደርሺፑ ንጹህ መሆን አለበት። ከዛ በተጨማሪ ግን አስተዳደራዊ እርምጃዎች መወሰድ አለባቸው። አጥፊ ካለ ሊጠየቅ ይገባል።
በዚህ በሙስና ላይ የመጨረሻ ጥያቄ ልጠይቅና እንደው አጠር ያለ መልስ ሰጥተውን ወደ አድማጮች ጥያቄ እንሄዳለን። ኢህአዴግ ሙስናን ማስወገድ አይችልም የሚሉ ሰዎች የሚያቀርቡት ትችት ምንድን ነው? ከላይ ከፓርቲው ከቁንጮ የተነሳ ነው። ለምሳሌ የመከላከያ ጀነራሎች የራሳቸው ኃይል አላቸው፣ የፓርቲ ድርጅቶች የራሳቸው ኃይል አላቸው እና ኢህአዴግ በሀቅ ራሱን መርምሮ እነዚህን የታጠቁ ጀነራሎችን ይጠይቃል ወይንስ ደግሞ የፓርቲ ድርጅቶችን ራሳችሁ መርምሩ ብሎ ይላል ወይ የሚሉ አሉ። እና የተቀሩትም በቢሮክራሲ ውስጥ ያሉ አነስተኛ የስልጣን እርከን ላይ ያሉ ባለስልጣናት እነዚህን አመራሮች እየተመለከቱ ነው ህዝቡን የሚመዘብሩት የሚል አመለካከት አለ። እና ኢህአዴግ እነኚህን ትልልቅ ተቋማት ይገዳደራቸዋል።
አንዱ ማስመር የምፈልግበት ነገር አለ፣ በጣም የምወደውም ማለቴ ነው። ኢህአዴግ በሙስና ወይም ራስን በማክበር አይገዳደርም። ኮድ ኦፍ ኮንዳክትም አለን። በተለይ ከፍተኛ የፓርቲው የስልጣን ደረጃ ላይ የደረሰ ምን ማድረግ አለበት ወይም የለበትም የሚል መመሪያ አለን። አሁን እኔ ለምሳሌ ቢዝነስ ውስጥ መግባት አልችልም፣ ሼርም እንዲኖረኝ አይፈቀድም። ቤት ራሱ አንድ ቤት ካለኝ አጋጣሚ መቀሌ እያለሁ ከሐኪሞች ጋር ጤና ቢሮ ስራ ስለነበር የሆነ የማህበር ይልጣለኝ። ከዛ ውጭ ቤት እንዲኖረኝ አይፈቀድም። ያን ማክበር አለብን ሁላችንም። ምክንያቱም ያልተገባ ገቢ ቢመጣ በሙስና ምክንያት የሚመጣ ከሆነ ሊቆም ይገባል። ህዝባችንን ለማገልገል ካልሆነ በስተቀር ራሳችንን ሀብታም ለማድረግ ከሆነ ክልክል መሆን አለበት። የፓርቲያችንም የኔም እምነት እሱ ነው። ጀነራልም ይሁን የምንም ይሁን የፓርቲው እምነት ህዝቡ የተሻለ አማራጭ እድገትም እንዲኖረው የመስራት እንጂ ራሳችንን ሀብታም ለማድረግ አይደለም።
እሺ፣ ዶክተር ቴዎድሮስ አመሰግናለሁ። ሌላ እንደው ከጥያቄያችን ከአድማጮች ከላኩት ውጭ አንድ ሌላ ጥያቄ ልጠይቅና ወደዛ እንሄዳለን። እንግዲህ በቅርቡ በዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው?
አድማጮች ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር የጀመርነው ቃለ ምልልስ አላበቃም። ቀሪው ክፍል በሌላ ጊዜ ይቀርባል።
አድማጮች በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ነገ እሁድ የራዲዮ መጽሔት ፕሮግራም ተረኛ ነው። እንድትከታተሉ ከአክብሮት ጋር እንጋብዛችኋለን። አሁን የቅዳሜ መዝናኛችሁ ተራ ላይ ደርሰናል። የሙዚቃ ቃና አዘጋጅና አቅራቢ ደሳለኝ መኮንን።
አመሰግናለሁ ቆንጂት፣ የአየር መስመሩን ስለለቀቅሽልኝ። በቀጥታ ወደ ሙዚቃ ነው የምንገባው። የዜማው ርዕስ Ghost Town, ድምፃዊ Adam Lambert.
Died last night in my dreams, walking the streets of some old ghost town. I tried to believe in God and James Dean, but Hollywood sold out. Saw all of the saints lock up the gates I could not enter. Walked into the flames, called out your name, but there was no answer. And now I know my heart is a ghost town. My heart is a ghost town.
ሰላም 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 ሰላም፣ ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች፣ እንደምን ሰነበታችሁ እንደምን አመሻችሁ? የክብር ሰላምታዬ ከስቱዲዮ 14 ይደርሳችሁ። ማይ ሃርት ኢዝ አ ጎስት ታውን በተሰኘው የአደም ላምበርት ዜማ ነበር የምሽት ፕሮግራማችንን የጀመርነው። ምርጥ ምርጥ ዜማዎችን ይዤላችሁ ቀርብ ያለሁ ዛሬ ስቱዲዮ 14። እንግሊዛዊቷ ድምጻዊ አዴል ከሙዚቃው ዓለም ጠፍታ የነበረ ሲሆን እነሆ ይኸው አሁን አዲስ ነጠላ ዜማ ይዛ ብቅ ብላለች። ሄሎ እኔ ነኝ እንደምን አላችሁ ትላቸዋለች ይቻትና Adele.
Hello, it's me. I was wondering if after all these years you'd like to meet to go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Hello from the other side. I must have called a thousand times to tell you I'm sorry for everything that I've done. But when I call you, typical of me to talk about myself. I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So hello from the other side. I must have called a thousand times to tell you I'm sorry for everything that I've done. But when I call you, never seem to be home. Hello from the
የታዋቂዋን እንግሊዛዊ ድምጻዊ የአዴልን ሄሎ የተሰኘውን ነጠላ ዜማ ነበር ያደመጥነው። ዜማው ገና ከመውጣቱ በዚህ ሳምንት በቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ይዞላታል። አዴል ከሙዚቃው መድረክ ጣፍታ አዲስ አልበም ለማውጣት ዝግጅቷን አጠናቃለች። ሶስተኛው የሚሆነውን የስቱዲዮ አልበሟን በሁለት ሳምንት ውስጥ በገበያ ላይ የምታውል ሲሆን የአልበሙ መጠሪያ ስም 25 የተሰኘ ሲሆን በውስጡ ቀደም ብለን ያደመጥነውን ሄሎ የተሰኘውን ነጠላ ዜማዋን ጨምሮ ወደ 12 የሚሆኑ ዜማዎችን እንደሚያካትት ታውቋል። በነገራችን ላይ ዜማው ገና ከመውጣቱ ዩናይትድ ስቴትስን ጨምሮ በ26 ሀገሮች የሙዚቃ ሰንጠረዥ ላይ የአንደኝነትን ደረጃ ይዟል። የቢልቦርድ ሰንጠረዥን ካነሳሁ አይቀር እግረ መንገዴን በአሜሪካን የቢልቦርድ ሰንጠረዥ ላይ የሁለተኝነትንና የሶስተኝነትን ደረጃ የያዙትን ዜማዎች ልንገራችሁ። የሁለተኝነትን ደረጃ የያዘው ሶሪ የተሰኘው የጀስትን ቢበር ዜማ ሲሆን፣ የሶስተኝነትን ደረጃ የያዘው ደግሞ ሃትላይን ብሊንግ የተሰኘው የድሬክ ዜማ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ሁለቱንም ዜማዎች በተከታታይ ያሰማችኋለሁ። በቅድሚያ ሶሪ የተሰኘውን የጀስትን ቢበርን ዜማ አስቀድመን ከዚያም ሃትላይን ብሊንግ የተሰኘውን የድሬክን ዜማ እናደምጣለን። But I don't do too well with apologies. I hope I don't run out of time, cause someone call a referee. Cause I just need one more shot, have forgiveness. I know you know that I made those mistakes maybe once or twice. And by once or twice, I mean maybe a couple of hundred times. So let me, oh let me redeem, oh redeem all myself tonight. Cause I just need one more shot. Is it too late now to say sorry? Cause I'm missing more than just your body. Oh, is it too late now to say sorry? Yeah, I know that I let you down. Is it too late to say sorry now? I'm sorry. Yeah. Sorry. Yeah. Sorry. Yeah, I know that I let you down. Is it too late to say sorry now? I'll take every single piece of the blame if you want me to. You know that there is no innocent one in this game for two. I go, and then you go out and spill the truth. Can we both say the words and forget this? Yeah. Is it too late now to say sorry? Cause I'm missing more than just your body. Oh, is it too late now to say sorry? Yeah, I know. Down. Is it too late to say sorry now? I'm not just trying to get you back on me. ቀደም ብለን ያደመጥነው በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሁለተኝነትን ደረጃ የያዘውን ሶሪ የተሰኘውን የጀስትን ቢበርን ዜማ ሲሆን፣ ቀጥለን የምናደምጠው ደግሞ የሶስተኝነትን ደረጃ የያዘውን ሃትላይን ብሊንግ የተሰኘውን የድሬክን ዜማ ይሆናል።
You used to call me on my cell phone, late night when you need my love. Call me on my cell phone, late night when you need my love. And I know when that hotline bling, that can only mean one thing. I know when that hotline bling, that can only mean one thing. Ever since I left the city, you got a reputation for yourself now. Everybody knows and I feel left out. Girl, you got me down, you got me stressed out. Cause ever ever since I left the city, you started wearing less and going out more. Glasses of champagne out on the dance floor, hanging with some girls I never seen before. You used to call me on my cell phone late night when you need my love. Call me on my cell phone late night when you need my love. I know when that hotline bling, that can only mean one thing. I know when that hotline bling, that can only mean one thing. Ever since I left the city, you and me, we just don't get along. You make me feel like I did you wrong, going places where you don't belong. Ever since I left the city, you got exactly what you asked for. Running out of pages in your passport, hanging with some girls I've never seen before. You used to call me on my cell phone late night when you need my love. Call me on my cell phone late night when you need my love. And I know when that hotline bling, that can only mean one thing. I know when that hotline bling, that can only mean one thing. These days, all I do is wonder if you're bending over backwards for someone else. Wonder if you're rolling up a bag was for someone else. Doing things I taught you, getting nasty for someone else. You don't need no one else, you don't need nobody else, no. Why you never alone? Why you always touching roll? Used to always stay at home, be a good girl, you was in the zone. Yeah. You should just be yourself. Right now you're someone else. You used to call me on my cell phone late night when you need my love. Call me on my cell phone late night when you need my love. And I know when that hotline bling, that can only mean one thing. I know when that hotline bling,
በአሜሪካ ቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ሃትላይን ብሊንግ የተሰኘውን የድሬክን ዜማ ነበር ያደመጥነው። የቢልቦርድ ሰንጠረዥን ከነሳው አይቀር አዳዲስ ከወጡ አልበሞች መካከል ደግሞ በዚህ ሳምንት በሽያጭ በላይነቱን የያዙትን ሶስት አልበሞች ብንመለከት Sounds Good Feels Good የተሰኘው የ5 Second of Summer አልበም 192,000 ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ Storyteller የተሰኘው የኬሪ አንደርውድ የሀገረሰብ አልበም 177,000 ቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ባለፈው የነሐሴ ወር መገባደጃ አካባቢ በገበያ ላይ የዋለው Beauty Behind the Madness የተሰኘው The Weeknd አልበም አሁንም በጥሩ ሁኔታ እየተሸጠ ነው። 55,000 ቅጅን በመሸጥ በዚህ ሳምንት የሶስተኝነትን ደረጃ ይዞለታል። እስቲ ከዚህ The Weeknd አዲስ አልበም ውስጥ The Hills የተሰኘውን ዜማውን እናደምጥለት።
Your man on the road, he doing promo. You say keep our business on the low low. I'm just trying to get you out the friend zone, cause you look even better than the photos. I can't find your house, send me the info. Driving through the gated residential, find out I was coming, sent your friends home. Keep on trying to hide it, but your friends know.
I only call you when it's half past, but the only time that I be by your side. I only love it when you touch me, not feel me when I'm f***ed up. That's a real me when I'm f***ed up. That's a real me, yeah. I only call.
I'ma let you know and keep it simple. Tryna keep it up don't seem so simple.
Beauty Behind the Madness ከተሰኘው The Weeknd አልበም ውስጥ The Hills የተሰኘውን ዜማውን ነበር ያደመጥነው። ይህ ዜማ በአሁኑ ሰዓት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአራተኝነትን ደረጃ ይዞ ይገኛል። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ማይክሮፎን ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202-205-9942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ወይንም kanades@voanews.com ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። የፖስታ አድራሻችን ደግሞ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው።
No one has to know what we do. His hands are in my hair, his clothes are in my room, and his voice is a familiar sound. Nothing lasts forever.
Sun's
Wildest Dream የተሰኘውን የቴይለር ስዊፍትን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። It is your world ጀነፈር ሃድሰን እና አርኬሊ በጋራ በሚጫወቱት ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። አንድ የሶማሊያ ምክር ቤት አባል ዛሬ እኩለ ቀን ላይ ሞቃዲሾ ከተማ ውስጥ ማንነታቸው ባልታወቀ ታጣቂዎች በተተኮሰ ጥይት ተመተው መዲና ሆስፒታል የሕክምና እርዳታ እየተደረገላቸው ሕይወታቸው አልፏል። መሐመድ አህመድ ጉርባን በእግራቸው ወደ ቤታቸው ሲያመሩ ነው ተብሏል ከመኪና ውስጥ በተተኮሱ ጥይቶች የተመቱት። የሶማሊያ የማስታወቂያ ሚኒስትር ለቪኦኤ ሲናገሩ ሟቹ በስድስት ጥይቶች ተመተዋል ብለዋል። በሌላ የሶማሊያ ዜና የሶማሊያ ባለሥልጣናት በኬንያ የሚገኙ ከ300,000 በላይ ስደተኞች በቀጣዮቹ 4 ዓመታት ጊዜ ውስጥ ወደ ሀገራቸው ይመለሳሉ ብለን እንጠብቃለን ይላሉ። እስካሁን የተመለሱት ሶማሊያውያን 5,500 ብቻ መሆናቸውንና እስከ ያዝነው የአውሮፓውያኑ ዓመት ማብቂያ አሃዙ ወደ 12,000 ከፍ እንደሚል እንጠብቃለን ሲሉም ባለሥልጣናቱ አስረድተዋል። ሴራሊዮን ከኢቦላ ቫይረስ ነጻ መሆኗን የዓለም የጤና ድርጅት ዛሬ ይፋ አድርጓል። በሀገሪቱ በቫይረሱ የተጠቃ አዲስ በሽተኛ ላለፉት 42 ቀናት አለመገኘቱንም አስታውቋል። ባለፉት በርካታ ዓመታት በኢቦላ ቫይረስ 4,000 ግድም ዜጎቿን ያጣችው የምዕራብ አፍሪካዊቱ ሀገር የዛሬውን መግለጫ በጉጉት ስትጠብቅ ቆይታለች። በሴራሊዮን መንግሥት ባለሥልጣን መግለጫ መሠረት የብሔራዊ አስተባባሪው አብዱላ ባይሬቴ ዕለቱን ለማክበር በመላ ሀገሪቱ ዝግጅቶች እየተካሄዱ ነው ብለዋል። ዛሬ ከሚታሰቡት ኢቦላ ሰለባዎች መካከልም በርካታ የሀገሪቱ ምርጥ ሐኪሞች ይገኙበታል ብለዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ ፈጸመ።
This program has come to you from the Voice of America, Washington.